ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
For two reasons. One is that the needs at least in Somalia.
በጣም ያሳስበናል በሁለት ምክንያቶች። በሶማሌ ክልል በድርቅ በተጎዱ ወረዳዎች ያለው ፍላጎት እየጨመረ ነው። ያሉን ግብአቶች ደግሞ ውስን ናቸው። እና ለነዚህ አዳዲስ ፍላጎቶች ምላሽ ለመስጠት ከመንግስትና ከለጋሾች ጋር በቅርበት መስራት አለብን።
የዓለም ምግብ ፕሮግራም የኢትዮጵያ ጽህፈት ቤት ምክትል ዳይሬክተር ሳሚር ዋን ማሊ ናቸው። ዝርዝሩ በእለቱ አብይ ርዕስ ይቀርባል።
ነሐሴ 28 2008 ዓመተ ምህረት በክሊንቶ ማረሚያ ቤት ለደረሰው የእሳት ቃጠሎና ጉዳት እስረኞችም ሆነ የማረሚያ ቤቱ አስተዳደርና ጠባቂዎች በሕግ ሊጠየቁ ይገባል ሲል የኢትዮጵያ ሰብአዊ መብት ኮሚሽን በትላንትናው ዕለት ላወጣው ሪፖርት በጉዳዩ ተወንጅለው እስር ላይ የሚገኙ ወገኖች ጠበቆቻቸው ደንበኞቻችን ድርጊቱን ያልመፈጸማቸውን ገልጠው የእምነት ክህደት ቃላቸውን ለፍርድ ቤት ሰጥተዋል ሲሉ ተናገሩ። የዚህንም ዝርዝር ይዘናል።
ቀደም ሲል ያነበብነው የተባበሩት መንግስታት የእርዳታ ጉዳይ ቀዳሚ ዜና ሆኖ በሶማሊያም ከፍተኛ የሃይማኖት ሊቃውንት በአገሪቱ የተፈጠረውን አዲስ የአክራሪነት አስካሄድ አውግዘዋል። አደገኛ የተባለ አንድ የሶማሊያ ባህር ላይ ዘራፊ ቡድን መሪ ያልተሳካ ሙከራ አድርጎ የገባበት ሳይታወቅ ቀረ የሚሉም ይገኙባቸዋል በዜና ውስጥ።
ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራት አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሚያዝያ 3 2009 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ አቀናባሪዋ ብርሃን ኃይሉ፣ ከስርጭት መሐንዲሱ ኦልድሪስ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ዜና እናሰማ። የአስቸኳይ ጊዜ እርዳታ ለሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው 50% ብቻ መሆኑን ቀደም ሲል እንዳደመጣችሁት የዓለም ምግብ ፕሮግራም WFP አስታውቋል። ይህን ለቪኦኤ ያስታወቁት በኢትዮጵያ የፕሮግራሙ ምክትል ዲሬክተር ሳሚር ዋን ማሊ ናቸው። ሳሚር ዋን ማሊ እንዳስታወቁት ቀጣዮቹ ወራት አስቸጋሪ ሊሆኑ ይችላሉ። በዕለቱ አብይ ርዕስ ዝርዝሩን እናቀርባለን።
የሶማሊያ ከፍተኛ የሃይማኖት ሊቃውንት አገሪቱ ውስጥ እየተስፋፋ የመጣውን አዲስ የአክራሪዎች ቡድን ማውገዛቸው ተሰማ። የአልሻባብ አማጽያን አገሪቱን በሽብር ቀውጥ እያደረጉ በስፍራው ጥቃት እያካሄዱ የሕግ የበላይነት እንዳይሰፍንም መሰናክል እየፈጠሩ ባሉበት በዚህ ሰዓት ሶማሊያ ሌላ አክራሪና ጽንፈኛ ቡድን ለማስተናገድ አትችልም ነው ያሉት የሃይማኖት ምሁራኑ። አልሳዲም ቢልሐቅ የእውነት አዋጅ ነጋሪ የሚል ትርጓሜ ያለው ይህ አዲስ ቡድን ባለፈው ሳምንት ነው ታዋቂ በሆነው የሶማሊያ፣ የኩዌት፣ የግብጽና የሊቢያ እስልምና ምሁራን ይፋ የተደረገው። ሞቃዲሾ ውስጥ በዛሬው ዕለት በተካሄደው ጋዜጣዊ መግለጫም የአገሪቱ ከፍተኛ ሃይማኖት መሪዎች ይህን አደገኛ ያሉትን ቡድን ማንም እንዳይቀበለው አሳስበዋል። የሶማሊያ ከፍተኛ ሃይማኖት ባለስልጣን ሼክ በሽር አህመድ ሳላድ ስለ ቡድኑ ሲገልጹ ከኛ በቀር ጻድቅ የለም የሚል ነው ሲሉም ተደምጠዋል።
በሌላ የሶማሊያ ዜና አደገኛ ነው የተባለ አንድ የሶማሊያ የባህር ላይ ዘራፊዎች ቡድን መሪ ያልተሳካ ባለፈው ቅዳሜ በአንድ የዕቃ መጫኛ መርከብ ላይ ሙከራ ካደረገ በኋላ ተሰውሯል ተባለ። አብዲ ካሪም ሳላህ አውክ ኩምቤ እና ሌሎች ሁለት ዘራፊዎች ለመጨረሻ ጊዜ የታዩት አንዲት ንብረትነቷ የሊባኖስ መሆኗ የተመዘገበች መርከብ ሊሳፈሩ ሲሉ መሆኑ ታውቋል። መርከቧ ውስጥ የቀሩት ሁለቱ ሰዎች ማምለጣቸውን ምንጮች ለቪኦኤ ሶማሊኛ አገልግሎት ተናግረዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ጣሊያን ውስጥ የጂ 7 ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ወደ ሞስኮ ማምራታቸው ተገለጠ። ቲለርሰን ሩሲያ ለሶሪያው ፕሬዝዳንት በሽር አልአሳድ ያላትን ድጋፍ እንድታቆም ለማሳመን የሰነቁት አቅም ግን ዋሽንግተንና ሎንዶን ካላቸው ጉልበት ያነሰ መሆኑም ተነግረዋል። በጣሊያ ሉካ ከተማ ዛሬ ማክሰኞ የተካሄደው የጂ 7 አገሮች የሚኒስትሮች ስብሰባ ሩሲያና ሶሪያ ላይ ማዕቀብ ለመጣል የቀረበው ሀሳብ ስምምነት ሳያገኝ ቀርቷል። ምክንያት ባለፈው ሳምንት ሶሪያ ውስጥ ሲቪሎች ላይ ኬሚካል ጦር መሳሪያ የተጠቀመ ማን እንደሆነ አስቀድሞ ምርመራ መካሄድ አለበት በመባሉ ነው። በዚህም ቲለርሰን ደስተኛ አልነበሩም። በስብሰባው በኋላ ለጋዜጠኞች ሲናገሩም እንዲህማ ልንቀጥል አንችልም፣ የሶሪያ ሰላማዊ ሕዝብ መሰቃየት የለበትም፣ ሩሲያም ሚናዋን ልትለይ ይገባል ነው ያሉት።
በሌላ በኩል ደግሞ ሩሲያ ሶሪያን መርዳቷን ታቆማለች የሚል እምነት ያላቸው መሆኑን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናግረዋል። የበሻር አልአሳድ መንግስት ማብቂያ መቃረቡን ለሁላችንም ግልጽ ሆኗል ያሉት በኢጣሊያ የጂ7 ሀገሮች ውጭ ጉዳይ ሚኒስትሮች ጉባኤ በመሳተፍ ላይ ያሉት አሁን ወደ ሞስኮ ያመሩት ቲለርሰን ናቸው። በዚህ ላይ ተጠናቀረ ዘገባ አለን፣ ወደ ኋላ ላይ ይዘን ቀርባለን። በሌላ በኩል ደግሞ የሶሪያው ፕሬዝዳንት ባሽር አልአሳድ ባለፈው ሳምንት በራሳቸው ሀገር ውስጥ በአማጽያን ቁጥጥር ስር በሚገኝ አካባቢ የኬሚካል ጦር መሳሪያ ጥቃት በማካሄዳቸው ፕሬዝዳንት ዶናልድ ትራምፕ የአየር ድብደባ ማዘዛቸው አይዘነጋም። ሚስተር ትራምፕ በዚህ ሳምንት ደግሞ አንድ የተዋጊ አውሮፕላኖች ተሸካሚ የጦር መርከብ ወደ ሰሜን ኮሪያ መላካቸው ተሰምቷል። ምክንያት መሪው ኪም ጆንግ ኡን ትንኮሳቸውን ያቆሙ ዘንድ መልእክት ለማስተላለፍ። እነዚህ በአሜሪካው ፕሬዝዳንት የተወሰዱ ሁለት እርምጃዎች ከአሜሪካ ትቅደም የትራምፕ ፖሊሲ የተቀየረ አንዳች ነገር ይኖር ይሆን በሚል ብዙዎችን አስገርሟል። ከዜናው በኋላ መጽሔት ዘገባ ያክልበታል።
ሶሪያ ውስጥ በተተኮሰ አዳፍኔ ሁለት የሩሲያ አገልግሎት ባልደረቦች ሲገደሉ ሶስተኛው በጠና መቁሰሉን የሩሲያ መከላከያ ሚኒስትር ዛሬ አስታወቀ። የሰለጠኑ ሩሲያውያን አገልግሎት ባልደረቦች ሶሪያን ሰራዊት በማሰልጠን ተግባር ላይ እንዳሉ በሽምቅ ተዋጊዎች ጥቃት እንደደረሰባቸው ነው መከላከያ ሚኒስትሩ ከኢንተርፋክስ የዜና ወኪል ያገኘውን መረጃ ጠቅሶ ይፋ ያደረገው። አደጋ የደረሰባቸው ወታደሮች በሶሪያ ጦር ኃይል ውስጥ በነበረው የሩሲያ ጦር ሠራዊት ውስጥ ተቀላቅለው በማገልገል ላይ እንደነበሩ ተገልጧል። ጥቃቱ መቼና የት አካባቢ እንደተካሄደ አልተገለጠም። የአሁኑ መሐዝ እስከዛሬ ሶሪያ ውስጥ የሞቱትን ወይም የተገደሉትን የሩሲያ ወታደሮች ቁጥር 29 አድርሶታል።
እስላማዊ ነውጠኛ ቡድን ኢራቅ ውስጥ የነበረውን ይዞታ ያጣና በአሁኑ ወቅትም ከአገሪቱ መሬት 7% ብቻ እንደሚቆጣጠር አንድ የኢራቅ ወታደራዊ ቃል አቀባይ አስታወቁ። ብርጌዳር ጀነራል ያህያ ራሱል እንዳስታወቁት ቡድኑ ኢራቅ ውስጥ በገነነበት እንደ አውሮፓ አቆጣጠር በ2014 ዓ.ም 40% የሚሆነውን መሬት ይቆጣጠር ነበር። አይሲስ ሞሱልን እንደ አውሮፓ አቆጣጠር በ2014 በተቆጣጠረበት ጊዜ ይዞታውን ወደ ሶሪያ ጭምር ያስፋፋ ቢሆንም አሁን ግን ጣምራው ጦር አያሌ ይዞታውን እያስለቀቀው እንደሆነ ቃል አቀባዩ ጨምረው ተናግረዋል።
እንደ አውሮፓውያን የዘመን አቆጣጠር በ2016 ዓመተ ምህረት ሰዎችን በሞት መቅጣት በሌሎች አገሮች እየቀነሰ በመጣበት በአሁኑ ወቅት ቻይና አንደኛ ሰውን በሞት ቀጪ አገር መሆኗን የዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል አስታወቀ። ጥፋተኛን በሞት መቅጣትን የሚቃወመው አምነስቲ በዚህ ቅጣት የሚተማመኑትን አገሮች በደረጃ አስቀምጧል። ቻይና፣ ቤላሩስ እና የቪየትናም መንግስታት ይገኙበታል ከቀዳሚው ጎራ።
በመጨረሻም የተባበሩት መንግስታት ድርጅት የኖቤል ተሸላሚዋ ማላላ ዩሱፍዛይን በልጃገረዶች ትምህርት ልዩ ትኩረት የሰላም መልእክተኛ እንድትሆን ተሰየመች። ትናንት ሰኞ በመንግስታቱ ድርጅት ዋና ጽህፈት ቤት በተካሄደውና በዓለም ዙሪያ በፌስቡክ እንዲሁም በዩቲዩብ በተላለፈው ስነ ስርዓት ላይ ዋና ጸሐፊ አንቶኒዮ ጉተረስ የ19 ዓመቷን ወጣት ማላላን ሲቀበሉ አንቺ ጀግና ብቻ ሳትሆኚ እጅግ በጣም ቆራጥ እና ደግ ሰው ነሽ ብለዋታል። ዜናው አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበንን። በአለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ5 ሜትር ባንድ እየተሰራጨ እንዲሁም ባጭር ሞገድ እስከ 4 ሰዓት ናይል ሳት ላይ ይተላለፋል። እንቆያለን፣ አብራችሁን ቆዩ።
በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አቪርስ ነው። ከዛ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናስታውስ። ደረት ላይ የሚሰማ የህመም ወይም የስቃይ ስሜት ምንነትና ምልክቶቹ፣ አሳሳቢነቱና የህክምና አማራጮቹን በተመለከተ ሙያዊ ትንታኔ የሚሰጡን የሳምባና ከእንቅልፍ ጋር የተዛመዱ የጤና እውቀቶች ልዩ ሐኪም ጋብዘናል። በሐኪሙን ይጠይቁ፣ ጠብቋቸው። አሁን ወደ ቀዳሚው የዕለቱ አቪርስ
የአስቸኳይ ጊዜ እርዳታ ለሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው 50% ብቻ መሆኑን የዓለም ምግብ ፕሮግራም አስታውቋል። በኢትዮጵያ የፕሮግራሙ ምክትል ዳይሬክተር ሳሚር ዋን ማሊ ለአሜሪካ ድምጽ እንዳሉት ቀጣዮቹ ወራት አስቸጋሪ ሊሆኑ ይችላሉ። ዳይሬክተሩ ሳሚር ዋን ማሊን ቀብሪ ዳር ውስጥ ያነጋግራቸው ዘጋቢያችን እስክንድር ፍሬው ነው። ተከታዩን ልኮልናል።
በአዲስ አበባ ከሚገኘው የአሜሪካ ኤምባሲና ከዩኤስኤአይዲ የሥራ ኃላፊዎች ጋር በድርቅ የተጎዱ የኢትዮጵያ ሶማሌ ክልል አካባቢዎችን ከጎበኙ በኋላ ነው በኢትዮጵያ የዓለም ምግብ ፕሮግራም ምክትል ዳይሬክተር ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት። ምክትል ዳይሬክተሩ ሳሚር ዋንማሊ እንዳሉት ለተረጂዎች ለመድረስ በእጃቸው ያለው አቅርቦትና የሚያስፈልገው የድጋፍ መጠን አለመመጣጠን አሳሳቢ ነው።
We're very concerned for two reasons. One is that the needs at least in the Somali region
በጣም ያሳስበናል። በሁለት ምክንያቶች በሶማሌ ክልል በድርቅ በተጎዱ ወረዳዎች ያለው ፍላጎት እየጨመረ ነው። ያሉን ግብአቶች ደግሞ ውሱን ናቸው። እና ለነዚህ አዳዲስ ፍላጎቶች ምላሽ ለመስጠት ከመንግስትና ከለጋሾች ጋር በቅርበት መስራት አለብን። መፍትሄ የሚሆኑ በርካታ አማራጮችን ማየት። አንደኛው ያሉንን ውሱን አቅርቦቶች የበለጠ እርዳታ ለሚያስፈልጋቸው አካባቢዎች ቅድሚያ በመስጠት ማከፋፈል። ሁለተኛው ደግሞ የክልሉና የፌደራሉ መንግስት አሁን ያሉንን ግብአቶች እንዴት የተሟሉ ሊያደርጓቸው እንደሚችሉም መመልከት ነው። ሶስተኛው ደግሞ ለጋሾች በፍጥነት የበለጠ ድጋፍ እንዲያደርጉ መጠየቅ ነው።
ባለፈው ተሐሳስ ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነድ በሶማሌ ክልል የሚገኙትን ጨምሮ 5.6 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ጠቁሟል። ይህ ሰነድ ግን አንዳንድ ታሳቢዎችን ከግምት ያስገባ ነው። ይህንን ያስተዋወሱት ሚስተር ሳሚር ዋንማሊ ለምሳሌም በቀጣይ እንዲኖር የሚጠበቀው ወቅታዊ ዝናብ ካልመጣ ነገሮች ሊወሳሰቡ እንደሚችሉ ተናግረዋል። ሁለተኛ በማለት ከረጅም ጊዜ አንጻር እንደሚያሳስባቸው ያብራሩት ይሄን ነጥብ ነው።
In the long term if the rains for the pastoralists the good rains don't materialize and the Belgrade
ከረጅም ጊዜ አንጻር በአርብቶ አደር አካባቢዎች የሚጠበቀው የጎህ ዝናብ ካልመጣ በደጋማ አካባቢዎች ደግሞ የበልግ ዝናብ ካልቀጠለ ከባድ ቀውስ ሊያጋጥመን ይችላል። ከፍተኛ የምግብ አቅርቦት ጥያቄም ይኖራል።
Right now there's the requirement for the humanitarian requirements document is roughly about $600 million for food.
አሁን በአስቸኳይ ጊዜ እርዳታ መጠየቁ ላይ የተመለከተውና ለተረጂዎች ምግብ ለማዳረስ የሚያስፈልገው ወደ $600 million ነው። አንተም እንዳልከው ከዚያ ውስጥ ያገኘነው ወደ ግማሽ የሚሆነው ነው። ከለጋሾች ድጋፍ ከተገኘ በኋላ ምግቡን ለማምጣት በአማካኝ 3 ወር ያስፈልጋል። እናም ያጠረ ጊዜ ነው ያለው። የሁኔታ የዓለም የምግብ ፕሮግራምን ከመሳሰሉ ተቋማትና ከለጋሾች በመንግስት መሪነት የጋራ ምላሽ ይጠይቃል።
እናም ደረጃ በደረጃ የሚተገበር የተለያየ ምላሽ እንደሚያስፈልግ ነው ምክትል ዳይሬክተሩ የተናገሩት። በቅድሚያና ወዲያውኑ ያስቸኳይ ጊዜ እርዳታ ማድረግ፣ ከፌደራልና ከክልል መንግስታት ጋር ደግሞ ለረጅም ጊዜ በሚሆን መንገድ ለአርብቶ አደሮች የሚደረገው ድጋፍ ላይ መስራት በምክትል ዳይሬክተሩ ከተጠቀሱት መካከል ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ነሐሴ 28 2008 ዓ.ም ምረት በቅሊንጦ ማረሚያ ቤት ለደረሰው የእሳት ቃጠሎና ጉዳት እስረኞቹም ሆነ የማረሚያ ቤቱ አስተዳደርና ጠባቂዎች በሕግ ሊጠየቁ ይገባል በሚል የኢትዮጵያው ሰብአዊ መብት ኮሚሽን በትናንትናው ዕለት ይፋ ያደረገው ሪፖርት በዚሁ ጉዳይ ተወንጅለው እስር ላይ የሚገኙ ግለሰቦች ድርጊቱን ያለመፈጸማቸውን የሕግ ጠበቆቻቸው ገልጠው የእምነት ክደት ቃላቸውንም ለፍርድ ቤት መስጠታቸውን ተናግረዋል። የማረሚያ ቤቱን ምላሽ ማግኘት አልቻልንም። ጽዮን ግርማ ሁለት ጠበቆች አነጋግራ ተከታዩን ይዛቀርባለች።
የሰብአዊ መብት ኮሚሽኑ የምርመራ ሪፖርት የሚያስረዳው ለደረሰው ቃጠሎ መነሻ ምክንያት በእስር ቤቱ ያስተዳደር አካላት በአተት በሽታ ምክንያት ከቤተሰብ ምግብ አይገባም የሚል ማስታወቂያ መለጠፉ እንደሆነ ገልጾ እሳቱን ያቀጣጠሉት ደግሞ ቀደም ሲል ተደራጅተው የነበሩና በከባድ ወንጀል የተጠረጠሩ ሰዎች ናቸው ይላል። እሳቱ ከተቀጣጠለ በኋላም 12 እስረኛ ላይ በር ዘግተው አቃጥለዋል። በፌሮ ብረትም መተው አንድ ሰው ገድለዋል ብሏል። አደጋው ከደረሰ በኋላ ደግሞ የማረሚያ ቤቱ ጠባቂዎች ወደ እስረኛው ተኩሰዋል። በዚህም ሁለት ሰው በጥይት ገድለው 8 ሰው አቁስለዋል አስለቃሽ ጭስም ወደ እስረኛው ለቀዋል የሚል ነበር እንዲሁም እስረኞቹ ካደጋው መትረፍ በማይችሉበት ሁኔታ ተቃጥለውና ከስለው ህይወታቸው አልፏል ብሏል በተጨማሪም ተቀጣጣይ ነገሮች ወደ እስር ቤቱ እንዳይገባ ቁጥጥር አላደረጉም ብሎ የማረሚያ ቤቱን ጣባቂዎችና ተዛዙን የሰጡት በህግ ሊጠየቁ ይገባል ብሏል በቂሊንጦ የሳት ቃጠሎ ተጠርጥረዋል በሚል 38 እስረኛ ተከሳሾች በአንድ መዝገብ 121 እስረኛ ተከሳሾች ደግሞ በሌላ መዝገብ በአጠቃላይ በሁለት መዝገብ ተከሰው ፍርድ ቤት በመቅረብ ላይ ናቸው በ38 ሰዎች ዝርዝር ውስጥ ከተከሰሱት የሁለቱ ጣባቂ የሆኑት አቶ ሰይድ አብደላን ስለ ሪፖርቱ ጠይቂያቸው ነበር
ተከሳሾቹ ከዚህ በፊት በነበረው ቃጠሎ የእምነት ክደት ቃላቸውን ሰጥተው አሁን ምስክር ለመስማት ከግንቦት 24 ባሉት ግዚያቶች ውስጥ ያንዳንዱ ምስክር እንዲሰማበት ተቀጠረው ያለው ሁኔታ ተከሳሾቹ ድርጊቱን ያለመፈጸማቸውን ድርጊቱን የፈጸመውን ሰው ያዩ መሆኑን በአብዛኞቹ ተናግረዋል ድርጊቱ በምን አይነት ሁኔታ ተፈጸመ እንዴት ተፈጸመ ማን ፈጸመው የሚለውን እኛ ምስክር ለሆነን የሚገባን ሰዎች እንጂ ልንከሰስ የሚገባን ሰዎች አይደለንም ተመርጠን በአማራ የሆነው ግንቦት 7 ተብሎ ሙስሊም የሆነው አልሸባብ ተብሎ በዚህም ወሩም ሆነው ተብሎ ተመርጠን ነው እዚህ ውስጥ የተካተት ነው እንጂ ድርጊቱን አልፈጸምንም ድርጊቱን ማን እንደፈጸመ እናውቃለን ብለው ቃላቸውን ሰጥተዋል ፍርድ ቤቱም አቃቢ ሕግ አስተያየት እንዲሰጥበት አድርጎ አቃቢ ሕግም ተከሳሾቹ ክሱን የካዱ በመሆኑ ምስክር አለኝ ምስክሮችን አሰማለሁ ብሏል ያው ይሄ በተቀጠረበት ሁኔታ ነው የሰብአዊ መብት ኮሚሽን መግለጫ ያወጣው ያ ሪፖርት ነው እኛ በሪፖርት ደረጃነት ነው የምናየው ከፍርድ ቤቱ ጉዳይ ጋር ያው የሚገናኝ ነገር አይደለም በአጠቃላይ በታሳሪዎች የተፈጸመ መሆኑን የሚገልጽ እንጂ እነከሌ ናቸው ብሎ ያው በዝርዝር ያወጣው ነገር ስለሌለ እኛም ሪፖርቱን የምንቃወምበት ወይም ደግሞ እኛን ጥፋተኛ አድርጎናል ከፍርድ በፊት የምንልበት ሁኔታም አይኖርም ተከሳሾቹ ያው ምስክር ተሰምቶባቸው ፍርድ ቤቱ የፍርዱን ሂደት ካየ በኋላ የሚወስነው ጉዳይ ነው
አቃቤ ሕግ በተከሳሾቹ ላይ ያቀረበው ክስና የሰብአዊ መብት ኮሚሽን ያቀረበው ሪፖርት ላይ ያለው ልዩነት እንዲያስረዱኝ ለአቶ ሰይድ ጥያቄ አቀረበላቸው ነበር
አጭር ጊዜ ውስጥ እንደተደራጁ ነው የሰብአዊ መብት ሪፖርት የሚያሳየው ክሱ ላይ ግን ከ2008 ጥር ጀምሮ በህቡ ተደራጅተው ውስጥ ግንቦት 7 ኦነግና የአልሸባብ ተወካይ ሆነው እንዳፈጸሙ ነው ክሱ ላይ ተጠቀሰው ግን ያ መደራጀታቸውን በመግለጽ መኩል ያው የሰብአዊ መብት ኮሚሽን የሰጠው መግለጫና ክሱ ላይ ያለው ነገር መደራጀቱን ያሳያል በክሱ ላይ ተጠቀሰው ይሄንን አጋጣሚ ተጠቀሙ እንጂ የተደራጁት ከጥር 2008 ጀምሮ ነው ይሄን ለማድረግ አጋጣሚ ሲጠብቁ ነበር በዚህ አጋጣሚ ይሄንን ፈጽመውታል የሚል ነው ክሱ ላይ
አቶ ሰይድ በፍርድ ቤት የተያዘን ጉዳይ ዝርዝር ነገር ውስጥ ገብተው ለመናገር እንደሚያስቸግራቸው ከልጸዋል ከዚህ ቀደም በነበረው ቀጠሮ ተከሳሾቹ የእምነት ክህደት ቃላቸውን ከሰጡት የተወሰኑትን እንዲነግሩን ጠይቂያቸው ነበር
አንድ ተከሳሽ ቄስ ነበርኩኝ ቄስ ትምህርት ቤት ውስጥ ነኝ የአንድነት ፓርቲ የህዝብ ግንኙነት ኃላፊ ነበርኩኝ ጎንደር ውስጥ እኔ ቄስ ቤት ውስጥ ላደግኩኝ እንዲህ አይነት ድርጊት ለመፈጸም ያለኝ ታሪኬም የሃይማኖት ስብናዬም የሚፈቅደው አይደለም ግን ይሄኛውን ድርጊት የፈጸሙትን ሰዎች ደግሞ ቻለው ማን እንደሆነ በምን አይነት ሁኔታ እንደተፈጸመ ብዙ ሰዎች የተገደሉት በጥይት ነው እያየን አይናችን ላይ ብረን የነበርናቸውን አብረን የታሰርናቸውን የምንተሳሰበውን ጓደኞች ነው ገደላቸው የተባልነው ስለዚህ ይህ ፍጹም ሐሰት ነው የሚል አስተያየት ሰጥቷል እንዲሁም አንድ ሌላ ተከሳሽ ለኢትዮ ኤርትራ ጦርነት በነበረ ጊዜ ወታደር የነበረ የተዋጋ መሆኑን ገልጾ ያደኩበት እኔ ለሀገሬ ሀገሬን ሞት ለሀገሬ የታገልኩኝ ሰው ነኝ ሀገሬን ያገለገልኩኝ ሰው ነኝ ዜጎች ላይ እንዲመፈጽም አይደለሁም ይስብናም የለኝም መንግስት እንዲህ አይነት ሰዎች ሰብአዊ መብት ጥሰት ዜጎች ላይ እንደሚፈጽም ሳውቅ በመቃወሜ ምክንያት ታስሬያለሁ አሁንም ደግሞ ውስጥም ሁኜ ሰብአዊ መብት ጥሰት መኖሩን ስለምቃወም ባልሰራሁት ስራ ገደልክ ተብያለሁ ልገደሉ ሰዎችን አጋልጣለሁ በምልበት ጊዜ ገደልክ አቃጥላል ተብዬ ተከስሻለሁ የሚል ረዘም ያለ ንግግር ያደረጉ ሰዎች አሉ
ከሁለቱ መዝገቦች ወደ 26 የሚሆኑ እስረኞች ጠበቃ የሆኑት አቶ ወንድሙ ኢብሳን በዚሁ የኢትዮጵያ የሰብአዊ መብት ኮሚሽን ሪፖርት ላይ አስተያየት እንዳላቸው ጠይቂያቸው ነበር
ሪፖርቱን ለመለከታ ጉዳዩ በፍርድ ቤት እስከተያዘ ድረስ ፍርድ ቤቱ አንድ ነገር እስከምል ድረስ አስቀድሞ ይህ ነው ያ ነው ማለት አይቻልም ነገር ግን ከህግ አንጻርና ከተጠባጭ ሁኔታ በመነሳት በኢትዮጵያ ውስጥ ከሚገኙት ማረሚያ ቤቶች እጅግ ከፍተኛ ጥበቃ የሚደረግለት የቃሊቲ እስር ቤት ነው ይሄ ቂሊንጦ የሚባለው ቃሊቲ እስር ቤት ስላለ አንድ ቅርንጫፍ ነው ካልሲ ጭምር ከፍተኛ በጽሁፍም ጭምር ነው በእስር ቤቱ በር ላይ ከፍተኛ ጥበቃ የሚደረግለት በሚባለው እስር ቤት ላይ እንዴት ተደርጎ ነው በእስረኞች በኩል ሪፖርቱ የቀለጠው ነገር አላሳመነኝም። ምክንያቱም ቤተሰብ እሁድና ቅዳሜ ታሳሪዎቹን በሚጠይቁበት ጊዜ ህጋዊ የተከሰሱበትን ወረቀት እንኳን ወዲህ ወደ ውስጥ ወደ ውጭ ማስገባት ማስወጣት አይቻልም። በቃሉ ከለተሰነ ንግግር አድርጎ ምግብ ብቻ ተቀባብሎ ነው የሚለያዩት እና እንዲህ አይነት ጥብቅ ሁኔታ ባለበት ማረሚያ ቤት አሁን ሪፖርቱ ላይ የተገለጸው ነገር በእውነቱ አላሳመነኝም። በዚህ እስር ቤት ውስጥ ያሉ ሰዎችም 24 ሰዓት ይጠበቃሉ፣ ሌት ተቀን ይጠበቃሉ። ስለዚህ እስረኞቹ የተባለውን ነገር እንዴት እንደሚያደርጉ እግዚአብሔር ከሚያውቅ በቀር ሪፖርቱ እኔም በበኩሌ እንዲገል እንደዚህ ባላሙ አላሳመነኝም።
አቶ ወንድሙ ኢብሳ እነዚህ እስረኞች ፍርድ ቤት በቀረቡበት ወቅት ለፍርድ ቤቱ ሰጥተውት የነበረውን የእምነት ክህደት ቃል እንዲህ ያስታውሳሉ።
አንድ ሁለት ነገር ልጥቀስልኝ። ተከሳሾቹ በ121ም ሰዎች 38ቱም ሰዎች በተለያዩ ቀጠሮዎች ላይ ሲቀርቡ ግድያውን አልፈጸምም፣ ግድያውን የፈጸሙት የሰዎች ስም እየጠሩ እገሌ እገሌ የሚባል ነው፣ ይሄውና እዚህ ቤት ውስጥ ተቀምጠዋል፣ እነዚህ ሰዎች ይጠየቁልን፣ ይጠጠሩልን፣ ይመርመሩልን፣ እኛ አልገደልንም፣ ሰዎቹን የገደሉት እገሌ ናቸው፣ ተደብድበን ተጠጥጠን በጉልበት ነው እመኑ ተብለን የፈረም ነው፣ ፊርማችንን ተቀብለናል፣ ልኖረው አይችልም፣ በፍጹም እኛ ከዚህ ነፃ ነን፣ በፍጹም አላደረግንም ነው የሚሉት። እሱም በኋላ ደግሞ አንድም እንዳይመረመር ተደርጓል፣ ድመመሩ ኖሮ በእሳት የሞተውና በጥይት የሞተው ይታወቅ ነበረ። ይሄን ግድያ የፈጸመው ሌላ አካል ነው። እነሱ የሰው ስም ይጠራሉ፣ እኔም መጥራት ለህጉ አይመቸኝም እንጂ
ተከሳሾቹ ከዚህ ቀደም ፍርድ ቤት በቀረቡበት ወቅት ድርጊቱን አልፈጸምንም፣ እንዲያውም እጅግ ዘግናኝ የሆነ ድብደባ ተፈጽሞብናል በማለት ለፍርድ ቤቱ አቤቱታ ማቅረባቸውን ጠቅሰን መዘገባችን ይታወሳል። በትላንትናው ዕለት
የትንታኔ ክፍለ ጊዜ ይቀጥላል። አድማጮቻችን፣ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሶሪያውን መሪ ባሺር አልአሳድን ለመቅጣት ባለፈው ሳምንት የአየር ድብደባ ማዘዛቸው ይታወቃል። ሚስተር ትራምፕ ያን ትዕዛዝ ያስተላለፉት የሶሪያው ፕሬዚዳንት በራሳቸው አገር ውስጥ በአማጽያን ቁጥጥር ስር በሚገኝ አካባቢ የኬሚካል ጦር መሳሪያ ጥቃት አድርሰዋል ተብሎ በመጠርጠሩ ነው። ፕሬዚዳንት ትራምፕ በዚህኛው ሳምንት ደግሞ ለሰሜን ኮሪያው መሪ ለኪም ጆንግ ኡን መልእክት ለማስተላለፍ አንድ ተዋጊ አውሮፕላን ተሸካሚ የጦር መርከብ ወደ አካባቢው አሰማርተዋል። እነዚህ በአሜሪካው ፕሬዝዳንት የተወሰዱ እርምጃዎች ሁለቱም ብዙዎችን አስገርመዋል። እናም ሚስተር ትራምፕ አሜሪካ ትቅደም የሚለውን የውጭ ፖሊሲያቸውን እየቀየሩ ነው። የአሜሪካ ድምፁ ቢል ጌሎ በዚህ ላይ ዘግቦ ሰሎሞን ክፍሌ ሊያቀርብ ነው።
የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት 100 ጊዜ ያህል የገቡትን ቃል ነው ባለፈው ሳምንትም የደገሙት።
I'm not and I don't want to be the president of the world. I'm the president of the United States.
እኔ የዓለም ፕሬዝዳንት አይደለሁም፣ መሆንም አልፈልግም። እኔ የዩናይትድ ስቴትስ ፕሬዝዳንት ነኝ። እናም ካሁን ወዲያ አሜሪካ ትቅደም ነው የምለው።
ትራምፕ ይህን ከተናገሩ ከሳምንት በኋላ ግን አሜሪካ ፈርስት ወይም አሜሪካ ትቅደም የሚለው ፖሊሲያቸው በሌሎች የዓለም ሀገሮች ውስጥ በተፈጠሩ ችግሮች ምክንያት ተቀይሯል። በሶሪያ የሚጠረጠረው የኬሚካል ጦር መሳሪያ ጥቃት በባሻር አልአሳድ መንግሥት ላይ የአየር ድብደባ ለማካሄድ አነሳስቷቸዋል። በእስያ ደግሞ የዩኤስኤስ ካርል ቪንሰን ጦር መርከብ አቅጣጫውን ወደ ሰሜን ኮሪያ አዙሮ ቀስፏል። ይህ ደግሞ ለአምባገነኑ መሪ ለኪም ጆንግ ኡን ጠንካራ መልእክት ያስተላልፋል። ወዲህ ወደ ዋይት ሀውስ ቤተ መንግሥት ስንመለስ የትራምፕ ካቢኔ መናወጡን እናገኛለን። የፕሬዝደንት ትራምፕ ብሔርተኛው አማካሪ ስቲቭ ባነን በብሔራዊ ጸጥታ ካውንስል ውስጥ ከነበራቸው ከፍተኛ ቦታ ተነስተዋል። እርምጃውን ብዛት ያላቸው የተለያዩ የውጭ ፖሊሲ ባለሙያዎች አወድሰውታል። እንዲያውም አንዳንዶቹ ትራምፕ ይበልጥ ወደ ጣልቃ መግባት የውጭ ፖሊሲ እያመሩ ነው ማለት ነው ሲሉ ጠይቀዋል። በትራምፕ የሽግግር አመቻች ቡድን ውስጥ የሰሩት ጄምስ ካራፋኖ ግን ሁኔታውን በዚህ መልክ ማየቱ ስህተት ነው ይላሉ።
I don't think it's an interventionist foreign policy per se. That the president's demonstrated is the willingness to intervene.
የጣልቃ ገብ የውጭ ፖሊሲ ጉዳይ አይመስለኝም። ፕሬዝዳንቱ ማሳየት የፈለጉት የዩናይትድ ስቴትስ ፍላጎቶች ከተገፉ ጣልቃ ለመግባት ፍላጎት ያላቸው መሆኑን ለማሳየት ነው።
በስካይፕ አማካይነት ይህን መልእክት ያስተላለፉት ካራፌኖ ይህ በትራምፕ የተወሰደ እርምጃ በዓለም ዙሪያ ችግሮች ሲፈጠሩ ኃይል ለመጠቀም ያቅማሙ ከነበሩት የቀድሞ ፕሬዚደንት ባራክ ኦባማ ተቃራኒ ነው ብለዋል። ጆርጅ ደብሊው ቡሽ ደግሞ ያበዙታል ተብለው ይከሰሳሉ ጣልቃ መግባቱን ለማለት። የትራምፕ አስተዳደር ባለሥልጣናት በበኩላቸው ሲናገሩ በሶሪያ ላይ የተካሄደው የአየር ድብደባ የአመራር ለውጥ ለማድረግ ወደ ነበረው ፖሊሲ መቀየሩን አያመለክትም ብለዋል። ፒጄ ክሮሊ በኦባማ አስተዳደር የቀድሞው የውጭ ጉዳይ መስሪያ ቤት ባለሥልጣን እንዲህ ብለዋል።
President Trump was elected, you know, to fix problems in America. He was not elected to fix problems in Syria. And I think that's why the
President Trump የተመረጡት የአሜሪካን ችግሮች ለማቃናት ወይም ለማቅለል ነው። የሶሪያው ችግር እንዲወገድ አይደለም የተመረጡት። ለዚህም ነው ዋይት ሃውስ ወታደራዊ እርምጃ መፍትሄ እንደማይሆን የጠቆመው። ምንም አይነት ወታደራዊ እርምጃ መፍትሄ በማይኖር የእርስ በርስ ጦርነት ውስጥ ዩናይትድ ስቴትስን ይበልጥ ጣልቃ እንድትገባ ፍላጎት አይኖራቸውም።
የቤተ መንግስቱ ቃል አቀባይ ሻን ስፓይሰር በበኩላቸው ባለፈው ሳምንት የተወሰዱ እርምጃዎች ክፉኛ ተጋነዋል፣ በካቢኔው ውስጥ ተደረገ ተብሎ የተዘገበው ለውጥም ስህተት አለበት ብለዋል።
በአሁኑ ሰዓት የተናጋው ነገር ዋሽንግተን ውስጥ የሚደመጠው ሁኔታ ብቻ ነው
ሲሉ ሻን ስፓይሰር በካቢኔው ውስጥ የተካሄደውን የለውጥ ሪፖርት አቅልለውታል።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ይቀጥላል። እንዲሁም በናይል ሳት እንሰማለን። አብራችሁን እስከ ምሽቱ 4 ሰዓት ቆዩ። 2022059942 የውስጥ መስመር 14 ደውላችሁ ስታበቁ እኛ የተቀበልናቸው አስተያየቶች እንደገና ወደ እናንተ ሊሰሙ ነው።
ሌተናል ጀነራል ጃጋማ ኬሎ ጀግና ኢትዮጵያዊ ነፍስ ይማር ይያልኩኝ። እንዲሁም በግብጽ የኦርቶዶክስ እምነት ተከታዮች ላይ በሆሳና ባል ላይ በደረሰባቸው አሸባሪዎች ጥቃት ጥልቅ ሐዘን ተሰምቶኛል። በስነት ግብጽ ስለነበርኩኝም ሐዘናችሁ ሐዘናችን ነው። እኛን ስማታት አክሊል ያቀዳጅልን፣ ሟች ቤተሰቦችን መጽናናትን ይስጥልን። እንዲሁም ሀብታሙ አያሌው እንኳን ተወለድክላለሁ በውስ ባንተ ውስጥ ራሴን ስላየሁ ኢትዮጵያና ህዝባን እግዚአብሔር ይባርክ። ዩኤች መልእክቴን እንደምታስተላልፉልኝ ባለሙሉ ተስፋ ነኝ። ደህና ሁኑ። አመሰግናለሁ።
ሃይ ቮይስ ኦፍ አሜሪካን እንደምን ዋላችሁ? እንግዲህ በተለያዩ በአፍሪካ ሀገሮች ድርቅ እንደተከሰተ እየተናገራችሁ ነው። በምስራቅ አፍሪካ በኢትዮጵያ፣ በጅቡቲ፣ በሶማሌ ከዛም አልፎ ወደ ሳውዝ ስንወር ደግሞ ወደ ዚምባብዌ፣ በዌስቱም በኩል ወደ ናይጄሪያ ይደርሳል። ግን አንድ ያልገባኝ ነገር እና መጠየቀው ነገር ቢኖር በዚህ በድርቅ ኤርትራ አልተጠቃችም ወይ? አንድ ቀንም በዚህ ዜና ስትሰሩ ወይም ስትናገሩ ሰምቻለሁ። ድርቅ በህዝቡ ላይ ባይገባ በከብቱ በዚህ ሰዓት ላይ አልገባም ወይ? ይህን ዜና ባካችሁ ዘግቡልን። ባካችሁ ያለው ዜና እስቲ አስረዱኝ፣ ማወቅ ፈልጌ ነው። ኤርትራ በድርቅ ተመታለች አልተመታችም? አመሰግናለሁ። የዘወትር አድማጫችሁ ከቨርጂኒያ።
ጤና ይስጥልኝ የፍሬ አዘጋጆች፣ እንደምን አላችሁ? የዘወትር አድማጫችሁ ነኝ። ታይቶም ተሰምቶ የማያውቅ የቤተሰብ አባል የሆነውን አህያ አርዶ በመላክ የውጭ ምንዛሬ ለማግኘት የሚደረገው ነገር እጅግ የሚዘገንን ነው። እግዚኦም የሚያሰኝ ነው። ይህ ነገር ሲደረግ የሃይማኖት አባቶች የት ናቸው? ይሄ ነገር መደረግ የለበትም እንኳን አይሉም፣ አያወቅቱም። እኔ በበኩሌ ኢትዮጵያ ሲሄድ የምወደው ንጥረ ስጋ ምበላ አይመስለኝም። ይሄ ቄረ በአስቸኳይ መዘጋት አለበት እላለሁ። አመሰግናለሁ። ተስፋዬ ነኝ ከአሜሪካ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ባቀረብናቸው ፕሮግራሞች በተሰሙ ዝግጅቶቻችሁ ላይ ያላችሁን አስተያየት ላኩ፣ ጻፉ፣ ደውሉ፣ ተሳተፉ። አዲሱ ዝግድም ፋታ የሚወሰድበት ነው። ሰሞኑ ግን ታዲያ ሙዚቃ ነው እና የሙዚቃ እንዳልሆነ በተለይ በክርስትና እምነት ተከታዩ ዘንድ ይሄ ሳምንት የምንድን ነው ከዋናው ጥያቄ አንዱ ከዋናው ባለጉዳዩ ተፋደስ
የሁላችንም ጉዳይ ሳይሆን ይቀራል
የተሻለ ታቀርባለህ ከኔ ብዬ ነው።
ሁዳዴ ወይም በአርባ ጾም ጊዜ እቺ ለፋሲካ አንድ ሳምንት ሲቀራት ያለ ሳምንት ህማማት ይባላል። ሰሙነ ህማማት ይባላል። የጌታን ህመም ስቃይ መከራ የምታሰብበት ነው እና እሱን
በሙዚቃ
ሙዚቃ ነው የምትጫወተው
ይስማማል? አይ ላጫውት አልፈልኩም። ሙዚቃ እንደማይጫወት በደንብ እግረ መንገድህን አሁን በጀመርከው እንድትነግርና ወደ መረጥነው ሙዚቃ ሳይሆን
ይገርማል። ድሮ አዲስ አበባ ትዝ ይለኛል በሆዳዴ ሬዲዮ ሁሉ አጫውትም ነበርና ይገርማል። አሁን እንደዛ
አይደል? አሁን እዛ ድረስ መሄድ አይመስለኝም። ግን ለአድማጮቻችን አክብሮት የክርስትና እምነት ተከታዮች ለሆኑ አድማጮቻችን ተገቢውን ቦታ ለመስጠት እንደ ሰሞን ሁሉ ሰሞን ህማማት ነውና የበገና ብዙ ጊዜ በጾም ውስጥ የሚጫወተውን ሙዚቃ ነው የመረጥነው። አለሙ አጋናቸው የሚጫወቱት
አባታችን በሰማያት ላይ ያለ ተለይቶ መስካን ክብርስ መንግስትን ምን ፈልጋት ካጥንቱ በልጅነት ትንታት ፈጣና ቤቱን ፈቃድህን እንዴት ደረግ ይሆን በሰማይም እንተን ተነስተን ከደይን እንድንኖር እስካና ምግብ ሆኖን ዛሬም በንድር አሸጋዮት ሳለን ምግባችንን እየለቱ አውቀስተን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር በገሃነም አክፉ ሁሉ ማት አትጣለን አድነን እንጂ ከሞት ይችን መንግስት የማያገኛ ትልፈት ጌትነትም ካሊነትም ክብርም ናቸውና አንተ ገንዘቦች ሁሉም ለዓለም ለዓለም ዓለም አሜን የተላከው ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ የሰን ስታጠቅ ስፈታ ሰላም ልልሽ ይገባኛል ጧት ማታ ማርያም ሆይ መቤት የሆይ ድንግል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሶ ሁሉ እኔም የጠፋልሽ የነፍሴ ሥጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከሥጋይ ሥጋ ይልመሳ።
አድማጮች አሁን ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል። የዓለሙ አጋን የበገና ድርድራ ነበር የሰማችሁት። አሁን የምሽቱን ዋና ዋና ዜና ባጭሩ እናሰማ።
ሩሲያ ሶሪያን መርዳቷን ታቆማለች የሚል እምነት ያላቸው መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናገሩ። የባሻር አላሳድ መንግስት ማብቂያ መቃረቡንም ለሁላችንም ግልጽ ሆኗል ያሉት በጣሊያን የጂ7 ሀገሮች የውጭ ጉዳይ ሚኒስትሮች ጉባኤ በመሳተፍ ላይ የነበሩት የውጭ ጉዳይ ሚኒስትር ቲለርሰን ወደ ሞስኮ ተጉዘዋል። በሶሪያ ጉዳይ ከሩሲያ ባለስልጣናት ጋርም እንደሚነጋገሩ ተጠብቋል። በተባበሩት መንግስታት ድርጅት ጸጥታው ምክር ቤት የተዘገቡ የሰላም ስምምነቶች ይዙ ዘንድ ሲሉም ተከታዩን አስተያየት ሰጥተዋል።
It is also clear Russia has failed to uphold the agreements that have been entered into under multiple UN Security Council resolutions.
በተባበሩት መንግስታት ድርጅት ጸጥታው ምክር ቤት የተዘገቡት የሰላም ስምምነቶች ይዙ ዘንድ ሩሲያም ያልተሳካላት መሆኑ ግልጽ ሆኗል ነው ያሉት። ስምምነቶቹ ሶሪያ ከኬሚካል ጦር መሳሪያ ነጻ ስለመሆኗ ሩሲያ ማረጋገጥ እንደነበረባት ያስምራል ብለዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት ቴለርሰን አገራቸው በቅርቡ በሶሪያ ላይ ለወሰደችው የሚሳኤል እርምጃም አስተያየት ሰንዝረዋል። በሶሪያ ጉዳይ ላይ ያተኮረ የሰላም ድርድር ውጤታማ ያለ መሆኑንና ሩሲያም በሶሪያ ያለው ግጭት ማብቂያ ያገኝ ዘንድ በቂ አላደረገችም ሲሉ ቲለርሰን ተችተዋል። የሀገራቸው ዓላማም በሶሪያ የአይሲስን መዋጋት መሆኑን ቲለርሰን ጨምረው ገልጠዋል። አድማጮች ለሰዓቱ ዋና ዋና ርዕሶች ያዝነው ሰዓት በዚሁ አበቃ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ስለዚህ ነው አመሰግናለሁ አሉላ። አድማጮች እስከ ምሽቱ 4 ሰዓት ድረስ እንቀጥላለን። እናስተናግዳችሁ አዲስ አበባና
አሉላ ከበደ። ሁለተኛው አጋማሽ ቀደም ብሎ እንደጠቀው ነው በርሴዎቹ ተጀምሯል። አሁን ለዚህ ክፍል ቀዳሚ ወደ አደረግ ነው ጥንቅር ነው ሰላችሁ።
ዩናይትድ ስቴትስ በኤርትራ ባህር ኃይል ላይ ተጨማሪ ማዕቀብ ጣለች። አስመራ የዓለም አቀፉ ማህበረሰብ ያስቀመጣቸውን የጋራ መግባቢያ መስመሮች ጥሳ የጦር መሳሪያ አቀባ ከተጣለባት ሰሜን ኮሪያ የወታደራዊ ግንኙነት መሳሪያ ገዝታለች ሲል አንድ የተባበሩት መንግስታት ድርጅት ዘገባ ወንጅሏታል። ዘገባው የሳሌም ሰለሞን ነው። ሄኖክ ሰማግዜር ያቀርበዋል።
በሰሜን ኮሪያ የተጣለውን የጦር መሳሪያ ማዕቀብ የሚመረምረው የተባበሩት መንግስታት ድርጅት ያቋቋመው ቡድን ኤርትራን ከፒዮንግያንግ ጋር በመናገድ ሲወነጅል ይሄ ለሶስተኛ ጊዜ ነው። ሂው ግሪፊት የአጣሪ ቡድኑ አስተባባሪ ናቸው።
ኤርትራ በእርግጥም በተቆጣጣሪ ቡድኑ በ2015 2016 እና 2017 ዘገባዎች ውስጥ ተጠቅሳለች።
በጎርጎሮሳውያን ዘመን መሆኑ ነው። ለሶስት ተከታታይ ዓመታት በዘገባው መጠቀሷን ተከትሎ ዩናይትድ ስቴትስ በኤርትራ ባህር ኃይል ላይ ማዕቀብ ጥላለች። ለኤርትራ ምንም አይነት የጦር መሳሪያ ሽያጭም ሆነ ወታደራዊ ግንኙነት ማድረግን ይከለክላል ማዕቀቡ። በዩናይትድ ስቴትስ ህግ የኒውክሌር የጦር መሳሪያ ማበልጸግን የሚከለክለውን ዓለም አቀፍ ስምምነት በመጣስና በመተባበር በኢራን፣ ሶሪያና ሰሜን ኮሪያ የተጣለው ማዕቀብን በሚከለክለው ማዕቀፍ ስር ነው ኤርትራ ክልከላ የተላለፈባት። በሰሜን ኮሪያ ላይ የተጣለውን የጦር መሳሪያ ንግድ እቀባ የጦር መሳሪያ መግዛትና ስልጠና በማግኘት ተላልፈዋል በሚል ስማቸው ከተጠራ 7 የአፍሪካ ሀገሮች ዝርዝር ውስጥ ነው ኤርትራ የተካተተችው። የተባበሩት መንግስታት ድርጅት ያቋቋመው የሁኔታ አጣሪ ቡድን ከአንድ ዓመት በፊት ኤርትራ በ45 ሳጥኖች የወታደራዊ መገናኛ ሬዲዮና የአቅጣጫ ጠቋሚ አንቴናዎች እንዲሁም ማይክሮፎኖችና ሽቦዎችን ወደ ሀገር ውስጥ አስገብታለች። በሚስጥር የተላኩት ሳጥኖች ግን ወደ ኤርትራ ከመግባታቸው በፊት በመንገድ ላይ ተጠልፈው ነበር። የተባበሩት መንግስታት ድርጅት መሳሪያዎቹ የተላኩት ግሉኮም በተባለ የሰሜን ኮሪያን ምርቶች በማሌዥያ መሰረቱን አድርጎ የሚሸጥ ኩባንያ ነው ብሏል። ለዚህም ምክንያቱ እቃዎቹ ከሰሜን ኮሪያ መውጣታቸውን ለመደበቅ ነው። ከዚህ ቀደም በተባበሩት መንግስታት ድርጅት የቀረቡ ዘገባዎች ኤርትራ ወታደራዊና የቴክኒክ እርዳታን ግሪን ፓይን ከተባለ የሰሜን ኮሪያ ድርጅት ስለማግኘቷ ማስረጃ አለኝ ይላል።
And in 2016 Eritrea was named in the panel's report because we found evidence
በ2016 ዓመተ ምህረት ኤርትራ ግሪን ፓይን ከተባለ ድርጅት ጋር ግንኙነት ፈጥራለች። ድርጅቱ የሰሜን ኮሪያ ትልቁ የጦር መሳሪያ አከፋፋይ ኩባንያ መሆኑን በተባበሩት መንግስታት ድርጅት የህገወጥ ድርጅቶች ዝርዝር የተመዘገበ መሆኑም ይታወቃል። የጦር መሳሪያዎችን፣ ተምዘግዛጊ ሚሳኤሎችንና ሌሎች አካላቱን ለመካከለኛው ምስራቅና አፍሪካ በመሸጥም ይታወቃል።
ሰሜን ኮሪያ ለአፍሪካ ሀገሮች የጦር መሳሪያ ለመሸጥ በእጅጉ ትጥራለች ሲሉ በስቶክሆልም የዓለም አቀፍ የሰላምና ጥናት እንደዚሁ ምርምር ተቋም የሚሰሩት ፒተር ዌዝማን ያስረዳሉ።
North Korea first of all wants to export arms because that's one of the things which they can make.
ሰሜን ኮሪያ የጦር መሳሪያ ለመሸጥ የምትፈልገው በርግጥም የመስራት አቅሙ ስላላትና በገበያም የተወሰነ ተፈላጊነት ያለው በመሆኑ ነው። ፍላጎቱ ደግሞ በቂ ሀብት ከሌላቸው ሀገሮች መሆኑ የሚያስገርም ነገር አይደለም። ምክንያቱም ሰሜን ኮሪያ የምትሸጣቸው መሳሪያዎች ጥራታቸው ዝቅተኛ ቢሆንም በአንጻሩ ብዙ ገንዘብ ስለማያስወጡ።
ወዝማን አክለውም ሰሜን ኮሪያ የምትሸጠው ጊዜያቸው ያለፈባቸውና እንደገና የተገጣጠሙ የሶቪየት ዘመን መሳሪያዎችን እንደሆኑ ይገልጻሉ።
So they cannot market this stuff to anyone else except to African states and a few others. Myanmar is a country which in the past was known as a
መሳሪያዎቹን የሚገዙት ሀገሮች ብዙ ዋጋ ስለማይከፍሉባቸው ሸማቾቹ የአፍሪካ ሀገሮችና ሌሎች ጥቂቶች መሆናቸው ይታወቃል። ሌላ ሀገር እነዚህን መሳሪያዎች አይገዛም። ሚያንማር የሰሜን ኮሪያን የጦር መሳሪያዎች ከዚህ በፊት በመግዛት ትታወቃለች። ኩባም እንዲሁ ተመሳሳይ የጦር መሳሪያዎች ከመግዛት ያለፈ አቅም ከሌላቸው አገሮች ተርታ እንደምትሰለፍ መረዳት ይቻላል።
የኤርትራ ማስታወቂያ ሚኒስቴር በዩናይትድ ስቴትስ የተጣለውን እቀባ ጥቅስ ግራ የሚያጋባና አላስፈላጊ ሲል አውግዞታል። እንደዚህ መሰል አሰራሮችም ከበርካታ አመታት በፊት የተጀመሩ መሆኑን አስመረውበታል። ጥቅስ አሰራሮ የተለመደ ነው ይላል የውጭ ጉዳይ መስሪያ ቤቱ መግለጫ። አስቀድሞ የተሳሳተ መረጃ ይሰራጫል። ከዚያ ይህንኑ ሴራ ያቀነባበሩት ራሳቸው ከሳሽ ራሳቸው ዳኛ ሆነው ይወስናሉ ሲል አክሏል። ኤርትራ ከዚህ ቀደም የሶማሊያ ጽምተኛ ቡድን አልሸባብን በመርዳት ከሰባት አመት በፊት የተባበሩት መንግስታት ድርጅት የጦር መሳሪያ ማዕቀብ እንደጣለባት ይታወሳል። ማዕቀቡ የኤርትራ መንግስት ባለስልጣናት ላይ የጉዞ ማዕቀብና በአንዳንድ ወታደራዊና የፖለቲካ መሪዎች ገንዘባቸው በባንክ እንዳይንቀሳቀስም አግዷል። ማዕቀቡ ከተላለፈ ከአምስት አመታት በኋላ ኤርትራ አልሸባብን መርዳቷን አስመልክቶ ማስረጃ የለኝም ሲል አንድ የተባበሩት መንግስታት ድርጅት ያሰማራው አጣሪ ቡድን ይፋ ቢያደርግም እስካሁን ማዕቀቡ አልተነሳም። ይህው አጥኚ ቡድን አክሎም መረጃ እንዳልተገኘ ስንገልጽ ኤርትራ ለሶማሊያው አልሸባብ ወይም በስሩ ለሚንቀሳቀሱ ቡድኖች እርዳታ አድርጋ እንደሆነ ያለውን ጥርጣሬ አያነሳውም ብሏል። በሶማሊያ ውስጥ ላለውና ለነበረው የሰላም ማጣት ኤርትራ አብይ ምክንያት አለመሆኗን ነው የተባበሩት መንግስታት ድርጅት ግምገማ የሚያስረዳው። ዳንኤል ኦክባራያ በሲንሲናቲ ኦሃዮ ዩኒየን ኢንስቲትዩት ኤንድ ዩኒቨርሲቲ አስተማሪ ናቸው። ይሄ ሁሉ ግምገማ ማስረጃና ማዕቀብ በአጠቃላይ ኤርትራ በዓለም አቀፉ ማህበረሰብ የተገፋች ሀገር ሆና እንዲሰማት አድርጓል ይላሉ። በኤርትራ ላይ የሚጣሉ ማዕቀቦች ግልጽ ባልሆኑ አሰራሮችና በጎ ባልሆኑ አመለካከቶች የሚተላለፉ መሆናቸው ይልቅ ለኤርትራ መንግስት የህዝብ ግንኙነት መሳሪያ ሆነውለታል ሲሉ ያስረዳሉ። በህዝብ ያልተመረጠው የኤርትራ መንግስት ይሄው ዓለም በሙሉ እኛን ይቃወማል በሚል የማሳመኛ ዘዴ ፈጥሮላቸዋል ይላሉ ኤርትራዊው ተንታኝ።
Even if you disagree with the Eritrean regime on a whole host of things, we know that sanctions actually play into the hands of authoritarian regime.
በበርካታ ጉዳዮች ላይ ከኤርትራ መንግስት ጋር መግባባት ባይኖርም ማዕቀቦች ለአምባገነን ስርዓቶች መጠቀሚያ እንደሚሆኑ ደግሞ ጠንቅቀን እናውቃለን። የአገሪቱ መንግስት ይኸው ዓለም በሙሉ እኛን ይቃወማል ሲል ለህዝቡ ያስተጋባል። ዛሬ ብቻ ሳይሆን አስቀድሞም በ1940ዎቹ ሁሉ የነበረ በጎ ያልሆነ አመለካከት ወይም አዝማሚያ ነው ሲሉ እንሰማለን።
ኤርትራ ከኢትዮጵያ ተለይታ ሀገር ከመሰረተች ወዲህ በፕሬዝዳንት ኢሳያስ አፈወርቂ ስትመራ ቆይታለች።
እስከ ምሽቱ 4 ሰዓት ፕሮግራማችን ይቀጥላል። አብራችሁን እንድታመሹ እንጋብዛለን። ቀጣዩ ቅንብራችን ሐኪሞን ይጠይቁ። ደረት ላይ የሚሰማ የህመም ወይም የስቃይ ስሜት ምንነትና ምልክቶቹ፣ አሳሳቢነቱና የህክምና አማራጮቹ አዲስ ተከታታይ ቅንብር የመጀመሪያ ክፍል ነው። ዛሬ ሐኪሙን ይጠይቁ የተጠራበው ሙያዊ ትንታኔውን የሚሰጡን ዶክተር ደረጀ ሳሌ በዚህ በዩናይትድ ስቴትስ በቴክሳስ በግዛት ፎርት ወርዝ የሳምባና ከእንቅልፍ ጋር የተዛመዱ የጤና ህክቶች ሐኪምና እንዲሁም ልዩ የህክምና ክብካቤ የሚጠይቁ የህመም ሁኔታዎች ወይም ክሪቲካል ኬር ባለሙያ ናቸው። አሉላ ዝም ብለህ ትሰማኛለህ። ባለጉዳዩ እዚህ ቁጭ ብሎ እኔ ብሰነትን
ጥሩ አድርጋ አቅርብሃል። አዲሱ አመሰግናለሁ።
እንግዳህን አቅርብ ያለው ወደ ውይይቱ በዚህ ሙዚቃ ተሸጋገሩብን።
መልካም ዶክተር ደረጀ ሳህሌ አዮ ለዚህ ፕሮግራም የብዙ ጊዜ ተባባሪያችን ነዎት። በድጋሚ አግኝተንዎታል። አመሰግናለሁ ለጊዜው። በቅድሚያ
አመሰግናለሁ ስለጋበዛችሁኝ።
ዶክተር ደረጀ ደረት አካባቢ የሚሰማ የህመም ስሜትን ወይም የደረት ህመም በመባል የሚታወቀውን የህመም ሁኔታ ይመለከታል። ሰፊ ጥያቄ ነውና በመልኩ አድማጮች እንዲረዱት ምን አይነት የህመም ሁኔታዎች በደረት ህመምነት እንደሚካተቱ ብንመለከትና በቀጣዮቹ ፕሮግራሞች በተናጠል የሚታዩ ሁኔታዎችን ብናነሳ፣ የደረት ህመም መቼ ነው አሳሳቢ የሚሆነው? ለምንስ ነው አሳሳቢነቱ? ምንድን ነው በራሱስ?
አመሰግናለሁ። የደረት ህመም አንተ እንደገለጽከው አሉላ ሰፊ ነው፣ ሰፊ ጥላ ነው። በሱ ስር ብዙ የተለያዩ ህመሞች ሊሆኑ ይችላሉ። በጣም አስቸኳይና የሰውን ህይወት አደጋ ላይ ሊጥል የሚችል የበሽታ አይነት ምልክት ሊሆን ይችላል፣ ወይንም ደግሞ ቀለል ያለ ሊሆን ይችላል። ይህንን ስል በጣም አጣዳፊና የሰው ህይወትን አደጋ ላይ ሊጥል የሚችለው እንግዲህ በደረታችን ውስጥ ያሉ የሰውነት ብልቶች አንዱ የልብ ነው። የልብ ህመምን የሚያጠቃልል ሊሆን ይችላል። የልብ ህመም ምልክት ሊሆን ይችላል። በልብ ህመም እንኳን ብለን ስንናገር ብዙ አይነት የልብ ህመም አለ። ግን አንገብጋቢ የሆነው ሄርት አታክ በመባል የሚታወቀው የህመም አይነት ነው ማለት ነው።
በልማድ የልብ ድካም የምንለውን ድንገተኛ የህመም ሁኔታ ነው የተከሰተው።
ልክ ነው። በልማድ የልብ ድካም እንለዋለን። ግን የልብ ድካም እንግሊዝኛው እንግዲህ congestive heart failureም ሊሆን ይችላል። እሱ ሄርት አታክ አጣዳፊ አይደለም። እንግዲህ አማርኛ መፈልግ ሊኖርብን ግን ሁለቱንም እኛ የልብ ድካም ነው የምንለው። በዚህ ጊዜ አይ ቲንክ ማሳሰቢያ መስጠት የምንፈልገው ልብ ድካም እንበለውና ሄርት አታክ በሚለው ቢሆን እሱ አሳሳቢና አጣዳፊ ስለሆነ ወደ ህክምና ለመስጫ ቦታ በአስቸኳይ መሄድ ወይም በአካባቢያችን መጥራት የሚቻልበት መንገድ ካለ መጥራት ነው። በዚህ ሀገር በ911 ተብሎ እንደሚደወል
911 የድንገተኛ የስልክ ጥሪ ወይም 911 አስቸኳይ እርዳታ ለማግኘት የሚደረገው የስልክ ጥሪ ነው። አምቡላንስ የቱን ያህል ፈጥኖ እንደሚደርስ በምን መልኩ እንደሚስተናገድ ባላውቅም በኢትዮጵያም ተመሳሳይ ያለ ይመስለኛል።
ጅማሬ ላይ እንዳለ ሰምቻለሁ። በጣም ጥሩ ጅማሬ ነው። ግን ያው ብዙ አብረን መስራት ያለብንና ለስራው ብቁነት ሁሉም ተሳትፎ ማድረግ አለበት ብያለሁ። በተከታታይ
ካም እንግዲህ ዶክተር ደረጀ እንደገለጹት ደረት ስር ያሉ ዋና ዋና የሚባሉ አውታር የሰውነት አካላት ልብን ጨምሮ በርካታ ናቸውና የደረት ህመም ሲባል አንድን ህመም ብቻ እንደማይመለከት የልብ እንኳን ካልን በኋላ መልከ ብዙ ሊሆን እንደሚችል ገልጠዋል። ሌሎችስ የትኞቹ የሰውነት አካላት በደረት ህመም ጊዜ ሊጎዱ ወይም የነሱ ምልክት ሆኖ ሊታይ ይችላል? የትኞቹ ያን አይነት ስሜት ሊፈጥሩ ይችላሉ?
ጥሩ ነው። ያው ቀደም እንደተናገርኩት በደረት ውስጥ ያሉ የተለያዩ አካላት አሉ፣ የአካል ብልቶች አሉ። መጀመሪያው ልብ ነው ብለናል። ሁለተኛው ሳምባ ነው። ሳምባ ውስጥ እንግዲህ ብዙ የተለያየ አይነት ነገር ሊኖር ይችላል። በተለምዶ ኒሞኒያ ብለን የምንጠራው ወይም የሳምባ ኢንፌክሽን፣
የሳምባ ምች
አዎ፣ እንደሱ ሊሆን ይችላል። ወይም ደግሞ የሳምባን የሚያለብሰው ልባስ አካል ኢንፍላሜሽን ወይም ሴሎች ይቆጡና እንደ ፕሎሬሲ ብለን የምንጠራው ይኖራል። አንዳንድ ጊዜ ሳምባ እንደ በአየር የተነፋ ባሉን ነው። ፊኛ በስፒል ወይም በመርፌ ብንወጋት ፊኛዋ ቀጥታ አየሩን ታወጣና
ትሟሸሻለች።
አመሰግናለሁ። ልክ እንደዛ ኒሞቶራክስ የሚባል የሳምባ መሟሸሻ አለ። ወይም ደግሞ የብለድ ክሎት ወይም ደግሞ የደም መቋጠርና መርጋት ሳምባውስ አለ። እና እንደዚህ አይነት ብዙ ብለልቅ የሆኑ አሁን ይሄኛው ብለድ ክሎት ያልኩት እሱም አጣዳፊና ህይወትን በቅጽበት ሊያጠፋ የሚችል ነው። ኒሞኒያም እንዲሁ በጊዜው ካልተያዘ።
ዶክተር ደረጀ የልብ ህመም ከቀላልና አላፊ የህመም ስሜትነት በጣም አስቸኳይ አጣዳፊ በአጭር ጊዜ ውስጥም ህይወትን ያህል ለማጣት የሚያደርስ ሊሆን እንደመቻሉ ዝርዝሮቹን ይሄ ህመም ሲሆን እንዲህ አይነት ሁኔታ ሲከሰት የሚለውን በዝርዝር የልቡንም የሳምባውንም ሌሎች ተጓዳኝ ህመም ሁኔታዎችም ካሉ በሌላ ፕሮግራም በሰፊው እንመለከታለን። በዋናነት ሰዎች ቸል ብለው እንዳያልፉት መቼ መጨነቅ አለባቸው? መቼ በርግጥ አጣዳፊ የህክምና እርዳታ ለማግኘትና ደናም ከሆነ የለም የሚያሳስብ አይደለም የህመም ማስታገሻ ሊረዳው ይችላል ካልሆነም ክትትል ያስፈልገው ይሆን ይችላል እንዲባሉ ምን ሲሆን ፈጥነው ወደ ህክምና እንዲሄዱ መጠንቀቅ መጨነቅ ማሰብ አለባቸው?
ሩ ጥያቄ ነው። ይሄ ነው በጣም አስፈላጊው እና መለየት ያለብን ነገር። ህመሙ በድንገት ሲመጣ ድንገተኝነቱ፣ ህመሙ ደግሞ ከህመሙ ጋር ተጨማሪ እንደ ፕሬሸር እንለዋለን፣ ቸስት ፕሬሸር እንለዋለን በአማርኛው፣ አንዳች ሸክም ደረት ላይ እንደ ተቀመጠብን ሲሰማን፣ ወይም ጨብጦ የመያዝ ወይም ስኩዊዚንግ ፔን ይሉታል፣ ወይም ህመሙ ደግሞ ወደ መንጋጋ ሲተላለፍ፣ ወደ ግራ እጅ ሲተላለፍ ወይም ወደ ጀርባ ሲሰራጭ፣ ተጨማሪ ደግሞ ትንፋሽ ማጠር ጋር ሲዛመድ፣ ብሎም ማቅለሽለሽ፣ ማዞር፣ የልብ ምት መጨመር፣ ላብላብ ማለት፣ አንዳንድ ጊዜ የደም ግፊትን መለካት ከተቻለ የደም ግፊትም የልብ ምታትም ወይም ሀርት ቢት ቁጥሩን የመቀነስ እና የመውረድ ዝቅተኛ ቁጥር የማንበብ፣ እነዚህ አጣዳፊ ናቸው። በለንበት አካባቢ ኢመርጀንሲ ስልክ ካለ እሱን መደወል፣ ቤተሰብ ካለ ቤተሰብ ጋር ወዲያው መደወል። እና በሚቻለው ፍጥነት ህክምና የሚሰጥበት ቦታ መድረስ መቻል አስፈላጊ ነው።
ዶክተር ደረጀ ሳህሌ አዮ የደረት ህመም ወይም ደረት አካባቢ የሚሰማ ህመም መጨናነቅና ሌሎች ችግሮች ከቀላል ካላፊ የህመም ሁኔታ እስከ ከበድ ያለውና ልዩ ባለሙያ እስከሚጠይቁ ድረስ በተከታታይ የምናቀርበውን ፕሮግራም መንደርደሪያ ነው። በዛሬው ዕለት አጠር ያለ ቃለ ምልልስ ያደረግነው በተከታታይ ፕሮግራሞቻችን መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ።
በዚሁ ወደ ምሽቱ የመጨረሻ ቅንብር እናልፋለን አድማጮች። በምስራቅ አፍሪካ ሀገሮች የኮሌራ ታማሚዎች ቁጥር እየበረከተ የመጣበት ምክንያት ኤልኒኞ ከሚባለው የአየር ንብረት ሁኔታ ጋር የተያያዘ ሁከት ጋር መሆኑን ሳይንቲስቶች አመለከቱ። ኤልኒኞ የሚከሰትበትን ወቅት መተንበዩ ታዲያ ለጤና ጥበቃ ዝግጁነት ሊረዳ እንደሚችልም ተጠቁሟል። የአሜሪካ ድምጿ ጄሲካ በርማን ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ ይዛ ቀርባለች።
ኤልኒኞ በተለያየ ወቅት በሁለትም በአራትም ራቅ ስልም በየ7 አመቱ የሚፈጠር ዓለም አቀፍ የአየር ንብረት ለውጥ ክስተት ነው። በኤልኒኞ ወቅት የደቡብ አሜሪካን ጠርዝ ጠርዙን ይዞ ያለው የምስራቃዊ ፓሲፊክ ውቅያኖስ ጠለል ከወትሮ ይበልጥ ይሞቃል። በገና ሰሞን ምስራቅ የውቅያኖሱ ክፍል መጋል ይጀምርና ከወራት በኋላ ደግሞ ምዕራባዊውም የውቅያኖሱ ጠለል እንደ ምስራቁም ባይከፋ ይሞቃል። ያኔ ጎርፍና ድርቅ የመሳሰሉት ለኮሌራ መቀስቀስ አመቺ የሆኑ ከባድ የአየር ሁኔታዎች ይከሰታሉ። በዓለም ዙሪያ በኤልኒኞ ወቅት የኮሌራ በሽታ አብዝቶ በሚከሰትባቸው አካባቢዎች የሚኖረው ሕዝብ ወደ 177 ሚሊዮን እንደሚሆን ይገመታል። በዩናይትድ ስቴትስ ቦልቲሞር ከተማ የሚገኘው ጆንስ ሆፕኪንስ ዩኒቨርሲቲ የወረርሽኞች ልዩ ሕክምና ባለሙያው ሾን ሙር የመሩት ቡድን ምስራቅ አፍሪካ ውስጥ ኮሌራ ከወትሮ ይበልጥ ደጋግሞ መከሰቱን ደርሶበታል። የነሱ ጥናትም Proceedings of the National Academy of Sciences በተባለው ብሔራዊ የሳይንስ አካዳሚ መጽሔት ላይ ወጥቷል።
Because they either lead to surface flooding that can wash
አንዱ ምክንያት ሰዎች እደጅ በሚጸዳዱባቸው አካባቢዎች ጎርፍ ሲከሰት ጠራርጎ ወስዶ የመጠጥ ውሃውን ይበክላል። በከተሞች አካባቢ ደግሞ የቆሻሻ ማስወገጃዎች ሞልተው የሚፈሰው ቆሻሻ ወደ መጠጥ ውሃ ሊገባ ይችላል።
በየአመቱ ቁጥራቸው ወደ 150 ሺህ የሚገመቱ ሰዎች የሚበዙትም ከሳሐራ በታች ባሉ የአፍሪካ ሀገሮች ይሆኑ ኮሌራ እንደሚያዙ የወረሽኞች ልዩ ህክምና ባለሙያው ሙር ይናገራሉ። በኤልኒኞ ወቅት ይሆን እንደሆን ግን ምስራቅ አፍሪካ ውስጥ የኮሌራ ታማሚዎች ቁጥር በ50 ሺህ መጨመሩን ነው ተመራማሪዎች የደረሱበት። እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት አንስቶ እስከ 2014 በነበረው ጊዜ በተከሰቱ የኤልኒኞ የአየር ሁኔታዎች የኮሌራ ተያዡ ቁጥር እንዴት እንደተቀያየረ ጥናት ተደርጎበታል። በደቡባዊ አፍሪካ አካባቢ ኤልኒኞ በተከሰተባቸው አመታት ካልተከሰተባቸው አመታት ጋር ሲነጻጸር በኮሌራ የተያዙ ሰዎች ቁጥር በ30 ሺህ ቀንሶ ታይቷል። ኮሌራ የተያዙ ሰዎች ህክምናውን ካላገኙ ግማሽ የሚሆኑት ከመቶ ሰው 50ው ማለት ነው ሊሞቱ እንደሚችሉ ነው ጥናቶቹ የጠቆሙት። ይሁን እንጂ ኤልኒኞ እንደሚከሰት ቢያንስ ከ6 ወር በፊት ከአንድ አመት በፊትም ጭምር አስቀድሞ መተንበይ ስለሚቻል የጤና ጥበቃ ባለስልጣናት ሊነሳ ለሚችለው ወረርሽኝ ቀደም ብለው መዘጋጀት እንደሚችሉ የጆንስ ሆፕኪንስ የህዝብ ጤና ጥበቃ ትምህርት ቤቱ የወረርሽኞች ኤክስፐርት ሙር ያስገነዝባሉ።
Sort of an advance warning could even if it doesn't prevent an outbreak could at least prevent the death that
አስቀድሞ ማስጠንቀቁ በሽታው እንዳይቀሰቀስ ሊያደርግ ባይችልም ቢያንስ ወረርሽኙ እንደጀመረ ሰሞን ሰው እንዳይሞት ለመከላከል ያስችላል።
ኮሌራ የያዛቸው ሰዎች የሰውነትን ፈሳሽ የመተካት ህክምና እንዲያገኙ ከተደረገ የሚሞተው ሰው ቁጥር ወደ 100% ሊያቆለቁል እንደሚችል ነው የጤና ጥበቃ ባለሙያው ሙር የሚያስረዱት። አሁን እንዲያውም ኤልኒኞ ከመከሰቱ አስቀድሞ ኮሌራን ለመከላከል የሚያስችሉ በዝቅተኛ ዋጋ የሚገኙ ክትባቶች ሊሰጡ እንደሚችሉ አክለው ተናግረዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ስለ ረሃብ ጉዳይ አስቀድሞ የሚያስጠነቅቀው ስርዓት በገለጸው መሰረት በ45 ሀገሮች ዙሪያ ያሉ 70 ሚሊዮን የሚሆኑ ሰዎች የአስቸኳይ ጊዜ ረድኤት ያስፈልጋቸዋል። ለእንደዚህ አይነት ሁኔታ አስተዋጽኦ ያደረጉት ከባድ ድርቅ፣ የኢኮኖሚ አለመረጋጋትና ግጭቶች ናቸው። እነዚህ ቀውሶች በአብዛኛው ሰው ሰራሽ ናቸው ሲሉ የዩኤስኤአይዲ ማለት የዩናይትድ ስቴትስ የዓለም አቀፍ ልማት አገልግሎት የምግብ ለሰላም ጽህፈት ቤት ተጠባባቂ ዳይሬክተር ማቲው ኒምስ ገልጸዋል። ይህ በተለይም በደቡብ ሱዳን፣ በናይጄሪያና በየመን የታየ ነገር ነው። በከፊል ደቡብ ሱዳን ረሃብ እንደገባ ባለፈው የካቲት ወር ተገልጿል። ናይጄሪያና የመን ደግሞ በረሃብ አደጋ አፋፍ ላይ ነው ያሉት። ደቡብ ሱዳን ውስጥ እንደ አውሮፓ አቆጣጠር በ2013 ዓ.ም በፕሬዝደንት ሳልቫኪርና ምክትል ፕሬዝደንት በነበሩት ሪያክ ማቻር መካከል የተከሰተው የስልጣን ሽኩቻ ወደ እርስ በርስ ጦርነት አመራ። በእንዲህ አይነቱ ሰው ሰራሽ ቀውስ ምክንያት ታዲያ በ5.5 ሚሊዮን የሚገመቱ ከጠቅላላው የደቡብ ሱዳን ህዝብ ወደ ግማሽ የሚጠጉ ሰዎች የረሃብ ሁኔታ ተደቅኖባቸዋል። ናይጄሪያ ላይ በተለይም በቦርኖ ክፍለ ሀገር ከመኖሪያቸው የተፈናቀሉ ሰዎች እስከ ሰኔ ወር ባለው ጊዜ ውስጥ ከባድ የምግብ እጥረት ይገጥማቸዋል። በቀላሉ በማይደረስባቸው አካባቢዎች ባለፈው ዓመት ረሃብ ሳይከሰት እንዳልቀረ የሚያሳዩ ምልክቶች ሳይኖሩ አልቀሩም ሲሉ ተጠባባቂው ምክትል ስራ አስኪያጅ ኒምስ አስገንዝበዋል። ዩናይትድ ስቴትስ ወደ 386 ሚሊዮን ዶላር የሚጠጋ ገንዘብ በቻድ ሐይቅ ተፋሰስ ክልል በቀውሱ ለተጎዱ ሰዎች ማቅረቧን ኒምስ ጠቁመዋል። የመን ላይ ከ17 ሚሊዮን በላይ የሚሆን ህዝብ የምግብ እጥረት ገጥሞታል። ከነሱም 7 ሚሊዮኖቹ የአስቸኳይ ጊዜ ምግብ ረድኤት ያስፈልጋቸዋል። ዩናይትድ ስቴትስ ካለፈው ዓመት አንስቶ ለየመን 432 ሚሊዮን ዶላር የሚሆን ገንዘብ ለሰብአዊ ረድኤት እንዳበረከተች ተጠባባቂው ስራ አስኪያጅ ኒምስ ገልጸዋል። ዩናይትድ ስቴትስ በደቡብ ሱዳን ረድኤት ለማቅረብ ረሃብ እስከሚገባበት ጊዜ ድረስ አልጠበቀችም። በተቻለ መጠን ብዙ ህይወት ለማትረፍ የምታደርገውን ጥረት ትቀጥላለች። ዩናይትድ ስቴትስ ዋናዋ የደቡብ ሱዳን ረድኤት አቅራቢ ሀገር ናት። የደቡብ ሱዳን እርስ በርስ ጦርነት ከአራት ዓመታት በፊት ታህሳስ ወር ላይ ከተጀመረበት ጊዜ አንስቶ ዩናይትድ ስቴትስ ከ2.1 ቢሊዮን ዶላር በላይ አበርክታለች። ዩናይትድ ስቴትስ ከሞራላዊ ግዴታ በመነሳትና በቀጥታም ተጠቃሚ በመሆኗ በዓለም ዙሪያ ሰብአዊ ረድኤት ማቅረቡን ትቀጥላለች ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ስርጭታችን ሊጠናቀቅ ቀሩን ጥቂት ደቂቃዎች ናቸው። አዲሱ አበበ የማጠቃለያ ዜናውን ያሰማናል።
የአስቸኳይ ጊዜ እርዳታ ለሚጠብቁ ተረጂዎች ምግብ ለማቅረብ ከሚያስፈልገው ድጋፍ እስካሁን የተገኘው 50% ብቻ መሆኑን የዓለም የምግብ ፕሮግራም WFP አስታውቋል። የሶማሊያ ከፍተኛ የሃይማኖት ሊቃውንት አገሪቱ ውስጥ እየተስፋፋ የመጣውን አዲስ የአክራሪዎች ቡድን አወገዙ። የአልሻባብ አማጽያን አገሪቱን በሽብር ቀውጢ እያደረጉና በየስፍራውም ጥቃት እያካሄዱ የሕግ የበላይነት እንዳይሰፍንም መሰናክል እየፈጠሩ ባሉበት በዚህ ሰዓት ሶማሊያ ሌላ አክራሪና ጽንፈኛ ቡድን ማስተናገድ አትችልም ብለዋል የሃይማኖት ምሁራኑ። አደገኛ ነው የተባለ አንድ የሶማሊያ የባህር ላይ ዘራፊ ቡድን መሪ ያልተሳካ ሙከራ ባለፈው ቅዳሜ አድርጎ ወዲያው መሰወሩና መጥፋቱ ተገለጠ። ሩሲያ ሶሪያን መርዳቷን ታቆማለች የሚል እምነት ያላቸው መሆኑን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናገሩ። የባሽር አልአሳድ መንግስት ማብቂያ መቃረቡን ለሁላችንም ግልጽ ሆኗል ያሉት በጣሊያን የጂ 7 ሀገሮች የውጭ ጉዳይ ሚኒስትሮች ጉባኤ በመሳተፍ ላይ ያሉት የውጭ ጉዳይ ሚኒስትሩ በአሁን ሰዓት ወደ ሞስኮ ሄደዋል። በነገራችን ላይ ሞስኮ ተጉዘው በዚያ በሶሪያ ጉዳይ ከሩሲያ ባለስልጣናት ጋርም ይነጋገራሉ ተብሏል። የሶሪያ ፕሬዝዳንት ባሽር አልአሳድ ባለፈው ሳምንት በራሳቸው ሀገር ውስጥ የአማጽያን ቁጥጥር ስር በሚገኝ አካባቢ የኬሚካል ጦር መሳሪያ ጥቃት በማካሄዳቸው ፕሬዝዳንት ዶናልድ ትራምፕ የአየር ድብደባ አዝሰው ነበር። አሁን ደግሞ በዚህ ሳምንት ፕሬዝዳንት ትራምፕ አንድ የተዋጊ አውሮፕላን ተሸካሚ ጦር መርከብ ወደ ሰሜን ኮሪያ ልካለች ኪም ጆንግ ኡንን ለማስጠንቀቅ ዜናው አበቃ።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
አዲሱ አበበ ነን። ፕሮግራሙን ያቀናበረችልን ብርሃን ኃይሉ ከተተኪው የስርጭት መሐንዲስ ጋራ በመሆን ከበሌሎች ባልደረቦቻችን ስም እንሰናበታለን።
ነገ ረቡዕ ከምሽቱ 3 ሰዓት ላይ እንመለሳለን። አሁን
የዛሬ ፕሮግራም ይቀጥላል።